시간마다 The Voice of America.
이 아메리카 듬스 라디오 타비아 노. በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 3 2013 ዓመተ ምህረት የአማርኛ ቋንቋ አገልግሎት ዝግጅታችን አሁን ጀመረ። የኢትዮጵያ ህዝብ ተወካዮች ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የ38 ሰዎችን ያለመከሰስ መብት ዛሬ ባካሄደው ስብሰባ አነሳ። ባብይ ርዕስ ዘገባለን።
13 አምቡላንሶቻችን እንደዚሁ ጥይት ተመተውብናል። እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው።
የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሊን የሰማችኋቸው በሰሜን ኢትዮጵያ ድጋፍ እየሰጡ ባሉበት አካባቢ የገጠማቸውን ይነግሩናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታይ ጋር ልተዋችሁ።
ተነስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅታየ ነኝ። የምዕራብ ትግራይ ክፍል ነጻ ወጥቷል ሲሉ የተናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰራዊቱም ሰብአዊ እርዳታ እየሰጠ መሆኑን ገልጸዋል። የመንግስት የቴሌቪዥን ጣቢያዎችም የኢትዮጵያ የመከላከያ ሰራዊት በተለይ ሁመራን፣ ማይካድራንና ዳንሻን ሲቆጣጠር አሳይተዋል። ሰራዊቱ ወልቃይትን ሙሉ በሙሉ መቆጣጠሩንም ዘግበዋል። በነጻ ምንጭ በኩል አልተረጋገጠም። ህወሓት ግን አሁንም በጭካኔ ተግባሩ ገፍቶበታል ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ወንጅለዋል። የኢትዮጵያ ጦር ሽራሮን ሲቆጣጠር እጅና እግራቸውን የፍጥኝ ታስረው የተረሸኑ የመከላከያ ሰራዊት አባላትን አግኝቷል ያሉት ጠቅላይ ሚኒስትሩ አላማው ኢትዮጵያን ለመስበር ሰራዊታችንንና ህዝቡን አስቆጥቶ ለበቀል እርምጃ ለማነሳሳት ነው ብለዋል። በየቦታው ከዚህ የከፋ ጭካኔ ሊገጥመን ይችላል ያሉት ጠቅላይ ሚኒስትሩ ነገር ግን ይህ ለጁንታው የመጨረሻው ነው፣ ጥንቃቄያችን ሙት ይዞን እንዳይሞት ነው ሲሉ አክለዋል። ጠቅላይ ሚኒስትሩ በትናንቱ መልእክታቸው የህወሓት መሪዎች ለፍርድ ሳይቀርቡ ወታደራዊ እርምጃው አይቆምም ሲሉ አስታውቀዋል። የህግ የበላይነት ሳይረጋገጥ ከዚህ ጁንታ ጋር ድርድር አይኖርም ማለታቸውም ይታወሳል። ህወሓት ሰሞኑን በሰጣቸው መግለጫዎች በኢትዮጵያ የመከላከያ ኃይል ተያዙ ስለተባሉት ቦታዎች ማስተባበያ ሲሰጥ መቆየቱ ይታወሳል። ይህ በዚህ እንዳለ የዩናይትድ ስቴትስ ምክር ቤት የማሳቹሴትስ ክፍለ ግዛት ተወካይ አባል ኮንግረስውመን አያና ፕሬስሊ በኢትዮጵያ መንግስትና በትግራይ ክልል ኃይሎች መካከል የሚካሄደው ለብዙ መቶዎች ህይወት መጥፋት ምክንያት የሆነ ግጭት ሁለቱም ወገኖች በአስቸኳይ ተኩስ አቁም እንዲያደርጉ እየተሰማ ያለውን ጥሪ እደግፋለሁ ሲሉ አስታውቀዋል። የክልሉ የኤሌክትሪክና የቴሌኮሙኒኬሽን አገልግሎትም እንዲመለስ የጠየቁት የዩናይትድ ስቴትስ ምክር ቤት አባሏ የግጭቱ መራዘም የኢትዮጵያንም የመላ ቀጠናውንም ጸጥታ ያናጋል ሲሉ አሳስበዋል። የአይቮሪ ኮስት ፕሬዚደንት አላሳን ዋታራና ተፎካካሪያቸው ሃንሪ ኮናን ቤዴ ሰላም እንዲወርድ መነጋገራቸውን ሊቀጥሉ ስምምነት አደረጉ። በቅርቡ የተካሄደውን ፕሬዝደንታዊ ምርጫ ተከትሎ በተቀሰቀሰው ግጭት ብዛት ያላቸው ሰዎች ተገለዋል። ዋታራ ከተፎካካሪያቸው ጋር ያደረጉትን የመጀመሪያ ውይይት እርስ በርስ መተማመን ለመገንባት የመጀመሪያ እርምጃ ሲሉት፣ ቤዴ በበኩላቸው ሀገሪቱ ወደ ሰላም እንድትመለስ በቀጣዮቹ ቀናት ንግግራችንን እንቀጥላለን ሲሉ ተደምጠዋል። ሁለቱ ተፎካካሪዎች አቢጃን ላይ ከተነጋገሩ በኋላ አብረው ሊሰሩ ያደረጉት ስምምነት ይኖር እንደሆነ ግን በዝርዝር የገለጹት ነገር የለም። ይሁን እንጂ የሄንሪ ኮናን ቤዴ ፓርቲና ሌሎችም ተቃዋሚ ፓርቲዎች ከገዢው ፓርቲ ጋር የፖለቲካ ግጭቱን ለመፍታት የሚደረግ እንቅስቃሴ ሊኖር የሚችለው መንግስት ተፎካካሪ መንግስት በመመስረታቸው በመወንጀል የከሰሳቸው የፖለቲካ መሪዎች ላይ የከፈተውን ክስ ሲያነሳ ብቻ ነው ማለታቸው ታውቋል። አላሳሟታራ ለሶስተኛ የስልጣን ዘመን ሊወዳደሩ ከወሰኑበት ጊዜ አንስቶ ከሁለት የስልጣን ዘመን በላይ ማለፍ ህገ መንግስቱ አይፈቅድላቸውም ካሉት ተቃዋሚ ኃይሎች ጋር ባምባ ጓሮ ተጣምደው ነው የከረሙት። ዋታራ ከአራት አመታት በፊት የወጣው አዲሱ ህገ መንግስት ይፈቅድልኛል ባይ ናቸው። የሊቢያ ተደራዳሪዎች በሀገሪቱ ለአስር አመታት የዘለቀውን ብጥብጥ ለማቆም በተያዘው ንግግር በአንድ አመት ተመንፈቅ ጊዜ ውስጥ ምክር ቤታዊና ፕሬዝደንታዊ ምርጫ ለማካሄድ በወጣው እቅድ ላይ ተስማምተዋል። የተባበሩት መንግስታት ድርጅት የሊቢያ ተጠባባቂ ልዩ ተወካይ ስቴፈኒ ዊሊያምስ ስምምነቱን ትልቅ ስኬት ብለውታል። በዚህ ሳምንት ቱኒዚያ ላይ በተካሄደው ንግግር የተባበሩት መንግስታት ድርጅት 75 የሊቢያ ተወካዮችን አሰባስቦ አነጋግሯል። የውይይቱ ተሳታፊዎች ምርጫዎችን የሚያደራጅ ጊዜያዊ መንግስት የመመስረት እቅድ ላይ አሰባስቦ አነጋግሯል። ጊዜያዊ መንግስት የሚመሰርት እቅድ ለመንደፍም እየተዘጋጁ መሆናቸው ነው የተገለጸው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትሱ ተመራጩ ፕሬዚደንት ጆ ባይደን የረጅም ጊዜ አማካሪያቸው የነበሩትን ሮን ክሌንን የዋይት ሀውስ ጽህፈት ቤት ሹማቸው እንዲሆኑ መርጠዋቸዋል። ሮን ክሌን በቀደመው የፕሬዚደንት ባራክ ኦባማ ዘመነ መንግስት የምክትል ፕሬዚደንት ባይደን ጽህፈት ቤት ሹም ነበሩ። በአውሮፓውያን 2014 የኢቦላ ወረርሽኝ በተቀሰቀሰ ወቅትም ፕሬዚደንት ኦባማ የዩናይትድ ስቴትስ ምላሽ ኃላፊ ባለስልጣን አድርገዋቸው ነበር። ጆ ባይደን ትናንት ባወጡት መግለጫ ሮን ክሌንን ከተለያዩ የፖለቲካ አመለካከት ያላቸው ሰዎች ጋር በመስራት ጥልቅ የሆነ ተመክሮና ብቃት ያላቸው ሰው ናቸው። ይህን የቀውስ ወቅት ለመጋፈጥና የሀገራችንን አንድነት ለመመለስ በዋይት ሀውስ ጽህፈት ቤት ሹምነት ትክክለኛው የሚያስፈልጉኝ ሰው ሆነው አግኝቻቸዋለሁ ብለዋል። ሮን ክሌንም አዲሱን ሹመታቸውን የእድሜ ልክ ክብሬ ሲሉ ገልጸውታል። ተመራጩ ፕሬዝደንት ከሽግግር አማካሪዎቻቸው ጋር መወያየታቸውን እንደቀጠሉ ናቸው። ከመጪው የምስጋና ቀን ከታንክስጊቪንግ በዓል በፊት ሌሎችም ቁልፍ ተሿሚዎቻቸውን ይፋ እንደሚያደርጉ ተናግረዋል። ፕሬዝደንት ትራምፕ ባለፈው ሳምንት በተጠናቀቀው አገር አቀፍ ምርጫ መሸነፋቸውን አልተቀበሉም። በበርካታ ቁልፍ የብርቱ ፉክክር ክፍለ ግዛቶች በወጣው የምርጫ ውጤት ላይ በፍርድ ቤት ክስ መስርተዋል። ይህ ነው የሚባል ማስረጃ በሌለበት ፕሬዝደንቱ ያልተመረጥኩት በምርጫው ድምጽ አሰጣጥና ቆጠራ በተፈጸመ መዛባት ነው የሚሉት ትራምፕ ባይደን አሸናፊ መሆናቸው ተቀልብሶ እሳቸው ለሁለተኛ የስልጣን ዘመን በዋይት ሀውስ ለመቀጠል እየተሟገቱ ነው ያሉት። ይሁን እንጂ እስካሁን ዳኞች የቀረቡትን ሁሉንም የሚስተር ትራምፕን ክሶች ውድቅ አድርገውባቸዋል። ሌሎችንም ክሶች መመልከታቸውን ይቀጥላሉ። ቪኦኤ ያነጋገራቸው የምርጫ ባለስልጣናትና ሌሎች የዜና ድርጅቶች የጆ ባይደን ድል ይቀለበሳል ብለው እንደማያስቡ ነው የሚናገሩት። ይህ በዚህ እንዳለ በአውሮፓ የዩናይትድ ስቴትስ አጋሮች የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን፣ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን እና የጀርመን ቻንስለር አንገላ መርክልን ጨምሮ ትራምፕ የያዙትን ሙግት ችላ ብለው ባይደንን ቴሌፎን እየደወሉ እንኳን ደስ ያለው እያሉ ናቸው። ትናንት ማታ ተመራጩ ፕሬዚደንት ከአውስትሬሊያ፣ ከጃፓንና ከደቡብ ኮሪያ መሪዎች ጋር ተነጋግረዋል። ጆ ባይደን ትናንት በዋለው የአርበኞች መታሰቢያ ቀን ምክንያት በማድረግ ፊላዴልፊያ የሚገኘውን የኮሪያ ጦርነት መታሰቢያ ጎብኝተዋል። ፕሬዚደንት ትራምፕ በበኩላቸው ዋሽንግተን አቅራቢያ የሚገኘው የአርሊንግተን ብሔራዊ መካነ መቃብር ተገኝተዋል። ትራምፕ ምርጫው በስፋት ተጭበርብሯል ያሉበትን መሰረት የሌለው ውንጀላ ካጎረፉበት ካለፈው ሐሙስ ወዲህ ብቅ ብለው ሲታዩ የትናንቱ የመጀመሪያ ጊዜያቸው ነው። አሁንም በትዊተራቸው ስለ ምርጫው ውጤት መክሰሳቸውን እንደቀጠሉ ናቸው። አዎ፣ ስለተጭበረበረ ነው የተሸነፉት ብለው የሚደግፏቸውን ሪፐብሊካኖች ቃልም በትዊተራቸው እያወጡ ናቸው። ይሁን እንጂ ሮይተርስ እና IPSOS ማክሰኞ ዕለት ይፋ ያደረጉት የህዝብ አስተያየት 80% አሜሪካውያን ከሪፐብሊካኖችም ገሚሱ ባይደን በትክክሉ አሸንፈዋል ብለው እንደሚያምኑ ተናግረዋል። ባይደን አብዛኞቹ የእሳቸውን ማሸነፍ ያልተቀበሉትን ጨምሮ ስለ ሪፐብሊካን ፓርቲ መሪዎች በሰጡት አስተያየት ፕሬዝደንቱን ትንሽ ይፈሯቸዋል ብለዋል። ሚስተር ትራምፕ በምርጫው መሸነፋቸውን አልቀበል ማለታቸውን አስመልክተው ባይደን በሰጡት አስተያየት እውነቱን ለመናገር አሳፋሪ ነገር ነው፣ ለታሪካቸውም አይጠቅማቸውም ሲሉ ተደምጠዋል። በመጨረሻም ዩናይትድ ስቴትስ ትናንትም ካለፉት ሁሉ ከፍተኛ የሆነውን የኮቪድ-19 ተጋላጮች ቁጥር በአንድ ቀን መዝግባለች። የኮቪድ ተከታታይ ፕሮጀክት የተባለው ድርጅት ባጠናቀረው አሃዝ መሰረት ትናንት በሀገሪቱ ዙሪያ ከ144,000 በላይ አዲስ የኮሮና ቫይረስ ተያዦች ተመዝግበዋል። ከትናንት በስቲያ የተገኙት አዲስ ተያዦች 136,000 ነበሩ። 65,365 ሰዎች ሆስፒታል ገብተዋል። 1,421 ሰዎች ሕይወታቸው አልፏል። በሕዝብ ብዛት አንደኛዋ የሆነችው ካሊፎርኒያ አጠቃላዩ የኮሮና ቫይረስ ተጋላጭ ቁጥር 1,000,000 ሊደርስ ነው። ቴክሳስ ውስጥ በትናንትናው ዕለት ከ1,000,000 አልፏል። ዩናይትድ ስቴትስ በአጠቃላይ ከ10.4 ሚሊዮን በላይ የቫይረሱን ተያዦቿን ይዛ አሁንም በዓለም ቀዳሚውን ስፍራ እንደያዘች ነች። በብራዚል በቻይና ኩባንያ ሲኖቫክ በተሰራው የኮቪድ-19 ክትባት ላይ ተቋርጦ የነበረው ሙከራ እንደቀጠለ ተገልጿል። በስፔን አሳሳቢ የኮቪድ-19 ይዞታ ላይ ካሉ ሀገሮች የሚገቡ መንገደኞች ከኮሮና ቫይረስ ነፃ መሆናቸውን የሚያሳይ ማስረጃ ማሳየት እንደሚኖርባቸው ባለስልጣናት አስታውቀዋል። በመጨረሻም በብጥብጥ በሚታመሰው የአፍጋኒስታን ደቡባዊ ሄልማንድ ክፍለ ግዛት ዛሬ በደረሰ የቦምብ ፍንዳታ ለዩናይትድ ስቴትሱ ሬዲዮ ፍሪ ዩሮፕ ሬዲዮ ሊበርቲ የአፍጋን ቋንቋ አገልግሎት ራዲዮ አዚዲ ይሰራ የነበረ አንድ ዘጋቢ መገደሉ ተገልጿል። የአፍጋኒስታን ባለስልጣናት እንዳሉት ሪፖርተሩ ኢልያስ ዳይ እና ወንድሙ ክፍለ ግዛቷ ዋና ከተማ ወደሚገኝ የፕሬስ ክለብ በመጓዝ ላይ ሳሉ መኪናቸው ላይ ፍንዳታው የደረሰው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ህዳር 3/2013 ዓ.ም ዝግጅታችንን ነው።
ወደ 44,000 ሰው ነው ኢንቮልቭ ያደረገው እዚህ ጥናት ውስጥ። ክትባቱ ቢኤንቲ 162 ይባላል። 6 ሀገሮች ላይ ነው የተጠናው። 90% ማለት ክትባቱ ከተወጉት ከአስሩ 9 አይዛቸውም። ስለዚህ ክትባት በመስጠታችን ከአስር ሰው 9 ሰው አዳነን ማለት በጣም ትልቅ ነገር ነው።
ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህር እና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። እጅግ ከፍ ያለው የ90% አመርቂነት አለው ስለተባለው አዲሱ የኮቪድ-19 ክትባት ከተናገሩት የተወሰደ ነው። ለሙሉ ቅንብሩ በሁለተኛው አጋማሽ ጠብቋቸው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የ38 ሰዎችን ያለመከሰስ መብት ዛሬ ባካሄደው ስብሰባ አነሳ። በህወሓት ውስጥ አለ የተባለው የወንጀለኞች ቡድን የሽብር ጥቃት ለመሰንዘር መረብ እንደዘረጋ የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ዓለም አቀፉ ህብረተሰብ የወንጀለኛው ቡድን ከሚነዛው የሐሰት መረጃ ራሱን እንዲጠብቅም ጥሪ ያቀረበ መለስካቸው አምሃ ዝርዝር አለው።
የህዝብ ተወካዮች ምክር ቤት ዛሬ ከቀትር በፊት ባካሄደው መደበኛ ስብሰባ ከፌዴራል ጠቅላይ አቃቤ ህግ ያለመከሰስ መብትን ለማንሳት በቀረበው የውሳኔ ሀሳብ ላይ ተወያይቶ የ38 ሰዎችን ያለመከሰስ መብት ማንሳቱ ታወቀ። ከነዚህ ያለመከሰስ መብታቸው ከተነሳባቸው ሰዎች መካከል ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አስመላሽ ወልደስላሴ፣ አቶ አባይ ጸሐዬ፣ አምባሳደር አዲስ አለም ባሌማና አቶ ጌታቸው ረዳ ይገኙበታል። የኢትዮጵያ ቴሌቪዥን ዘገባ እንደሚያመለክተው እነዚህ ያለመከሰስ መብታቸው የተነሳባቸው 38 ሰዎች ከፍ ያለ የሀገር ክህደት በመፈጸም በሕገ መንግሥቱና በሕገ መንግሥታዊ ሥርዓቱ ላይ በተደረገ ወንጀል፣ የጦር መሣሪያ ይዞ በማመስ የሀገሪቱን የፖለቲካና የግዛት አንድነት በመንካት በሚፈጸም ወንጀል፣ የሀገር መከላከያ ኃይልን በመጉዳት እና በሽብር ወንጀል በመሳተፍና ዋና ሽብር አቅራቢ በመሆን በመጠርጠራቸው እንደሆነ ተገልጿል። ምክር ቤቱ ውሳኔውን በሙሉ ድምፅ እንዳጸደቀውም ታውቋል። ያለመከሰስ መብታቸው ከተነሳባቸው ሰዎች መካከል አብዛኞቹ የዚሁ ምክር ቤት አባል የነበሩ መሆናቸው ይታወቃል። በሌላ በኩል ደግሞ የጠቅላይ ሚኒስትር ጽህፈት ቤት በኦፊሴላዊ የፌስቡክ ገጹ እንዳሰፈረው በህወሀት ውስጥ አለ ያለው የወንጀለኞች ቡድን በአዲስ አበባና በሌሎቹ የሀገሪቱ ክፍሎች ፍርሃትን ለመንዛትና የሽብር ጥቃት ለማድረስ አስፈጻሚ መረብ አቋቁመዋል ሲል አስታወቀ። አክሎም ግጭቶችን ለማነሳሳትና በተለያዩ የሀገሪቱ አካባቢዎች የሽብር ጥቃቶችን ለማካሄድ ተልዕኮ ከወንጀለኛው ቡድን ወስደው በመንቀሳቀስ ላይ ናቸው ተብለው የተጠረጠሩ ግለሰቦች በፌዴራልና በአዲስ አበባ ፖሊስ አማካኝነት በቁጥጥር ስር እየዋሉ መሆናቸውን ያትታል። የተጠርጣሪዎቹ ስብጥር ከተለያዩ የሙያ የኑሮና የብሔር ተወላጆች መሆኑን ያብራራው የጠቅላይ ሚኒስትር ጽህፈት ቤት ይፋዊ የፌስቡክ ገጽ አሁን በቁጥጥር ስር የዋሉት ተጠርጣሪዎች ቁጥር 150 መድረሱን ያሳያል። ከእነዚህም መካከል ጥቂቶቹ የሚደቅኑት የጸጥታ ስጋት አነስተኛ መሆኑን ከግምት ውስጥ በማስገባት በዋስ ተለቀዋል ብለዋል። ይኸው መግለጫ አንዳንድ ስመጥር የሆኑ ድርጅቶችና ግለሰቦች በተሳሳተ መንገድ የእስረኞችን ቁጥር በተመለከተ ሙሉ በሙሉ ያልተረጋገጠና የተጋነነ መረጃ እያሰራጩ እንደሆነ ይናገራል። የሕግ አስከባሪው አካል አሰራር ደንብን የተከተለ እንጂ እንደሚወራው በማንነት ላይ ተመስርቶ ግለሰቦችን የሚያጠቃ አይደለም ሲል መግለጫው ያብራራል። በመጨረሻም መግለጫው ሁሉም ዓለም አቀፍ አጋሮችና ተዋንያን ህወሀት ውስጥ በሚገኘው ወንጀለኛ ቡድን እየተነዛ ያለውን የውሸት ዘመቻ ልብ እንዲሉ ሲል ጥሪ አቅርቧል። በተያያዘ ዜና ፌዴራል ፖሊስ በመከላከያ ሰራዊት የሰሜን እዝን የሬዲዮ መገናኛ በመጥለፍና የመገናኛ ስርዓት እንዲቋረጥ በማድረግ እዙ በህወሀት ጁንታ የጥፋት ቡድን ጥቃት እንዲፈጸምበት ሲያመቻቹ ተገኝተዋል በሚል የጠረጠራቸውን 7 ጄኔራል መኮንኖች ዛሬ ፍርድ ቤት እንዳቀረባቸው ማምሻውን የኢትዮጵያ ቴሌቪዥን አስታውቋል። ይህን ተግባር በዋናነት ሲያስፈጽሙ የቆዩት ቀደም ሲል በሀገር መከላከያ ሰራዊት የመገናኛ መምሪያ ኃላፊ የነበሩት ሜጀር ጀነራል ግብረ መድህን ፍቃዱ ወይንም በቅጽል ስማቸው ወዲ ነጮ መሆናቸው ትናንት መዘገባችን ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ቀይ መስቀል ማህበር በመከላከያ ሰራዊትና ትግራይ ክልል ኃይሎች መካከል ጦርነት በሚደረግባቸው ቦታዎች በመገኘት ሰብአዊ ድጋፎችን እየሰጠ መሆኑን አስታወቀ። ድጋፉን ይሰጥባቸው በነበሩ ስፍራዎች በአንዳንዶቹ ይጠቀምባቸው የነበሩ መኪኖች በጥይት መደብደባቸውን የተናገሩት የማህበሩ ቃል አቀባይ ዶክተር ሰለሞን አሊ ዓለም አቀፍ አሰራሮች በሚፈቅዱት መሰረት ተግባራቱን ግን መቀጠሉን ተናግረዋል። የማህበሩን ስራዎች የሚደግፉ አስተዋጽኦች ይደረጉ ዘንድም ጥሪ አቅርቧል። ከሀብታሙ ስዩም ጋር ቆይታ ያደረጉት ዶክተር ሰለሞን አሊ የኢትዮጵያ ቀይ መስቀል ማህበር በአሁኑ ሰዓት እያደረገ ያለውን ሰብአዊ ድጋፍ እንደሚከተለው ያስረዳሉ።
ግጭቱ ባለበት አካባቢ በተለይም በሰሜን ጎንደር በኩል ወደ 10 አምቡላንሶችን በማሰማራት ወደ 20 የሚሆኑ በጎ ፈቃደኞቻችንን በማሰማራት ወደዚህ ወደ መተማ እና ዳንሻ አካባቢ ቅርቅር እነዚህ ቦታዎች ላይ በዚህ በግጭቱ ምክንያት የተጎዱ ወገኖች በሙሉ የመጀመሪያ ሕክምና እርዳታ እና የአምቡላንስ አገልግሎት እንሰጣለን። በትግራይ አዋሳኝ በኩል በሰሜን ወሎ በኩልም እንደዚሁ ወደ 5 የሚሆኑ አምቡላንስና የማህበሩን ሰርቪስ እንትኖች እና በጎ ፈቃደኞችን በማሰማራት ያው እዛ እንኳን ምንም ችግር የለም በአሁኑ ጊዜ ቅድመ ዝግጅት እያደረግን ነው። እንግዲህ ከአጋር ድርጅቶቻችን ጋር ከዓለም አቀፍ ቀይ መስቀል ኮሚቴ ጋርም በመሆን ምናልባት ወደፊትም የሚያስፈልጉ እንደ መድኃኒት እና ምግብ ነክ ያልሆኑ ነገሮችን ያው እንግዲህ እኛ ካለን የስምንት አስር ዓመታት ልምድ አስፈላጊ ቅድመ ዝግጅቶችን እናደርጋለን። ለዚህም ህብረተሰቡ እንዲያግዘን ጥሪ በማድረግ ላይ
ዶክተር ሰለሞን እንግዲህ በማህበራዊ መገናኛ ገጾች ላይ የተጻፈው ወይም የተቀመጠ አንድ መረጃ ነበረ። ይህንን የሰብአዊ አገልግሎት ለመስጠት በምታደርጉት ጥረት ውስጥ አንዳንድ ጊዜ መኪናዎቻችሁና ሰራተኞቻችሁ ኢላማ የሆኑ እንደሆነ የሚናገር ነገር አለ።
አንድ ሶስት አምቡላንሶቻችን እንደዚሁ በጥይት ተመተውብናል። ይህ እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው። በዛ አካባቢ አገልግሎት እየሰጠን ነው። እንግዲህ እኛ ቅድም እንደነገርኩ በጎ ፈቃደኞቻችን 24 ሰዓት በሙሉ ወሰኑ ቢሆኑ የተጎዱ ወገኖችን እንዳልኩ ወደ እነዚህ ቦታዎች ሕክምና እያደረጉም የመጀመሪያ ሕክምና ያደርጋሉ። በዚህ አጋጣሚ እንግዲህ ያው የግጭት ሁኔታ ውስጥ ስላለው አልፎ እንደዚህ አይነት ነገሮች ያጋጥማሉ። ብዙም ጊዜ ባይሆን ከዚህ በፊት አንድ ሁለት ዓመት በፊትም እንደዚህ አጋጥሞናል በሌላ አካባቢ ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሲኖሩ እንግዲህ ምንድነው የምናደርገው? በዘልማድ ግጭቶቹም ከመኖራቸው በፊት የኢትዮጵያ ቀይ መስቀል ማህበር ወይ ደግሞ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ንቅናቄ አምቡላንሶች በጀኔቫ ኮንቬንሽን አርማዎቻቸው ከለላ ይደረግላቸዋል። በጎ ፈቃደኞቻቸው አስፈላጊ የሆኑ ስራዎችን እንዲሰሩ በነጻነት እንዲሰሩ መንገዶች ሁሉ እንዲወጡ ላስከበርላቸው እናደርጋለን። እንደዚህ አይነት እንግዲህ እናወጣለን። ችግርም ሲፈጠር እንደዚህ አይነት ነገር ለሚመለከታቸው ወገኖች በሙሉ መልእክት እናስተላልፋለን። ምክንያቱም ሰብአዊ እንቅስቃሴውን የተጎዱ ወገኖችን ህይወት የመታደግ ዋና ስራችን ስለሆነ ሁሉም ወገኖች ያንን አውቀው ለበጎ ፈቃደኞቻችን ለአርማዎቻችን ከለላና መንገድ እንዲሰጡ እና ከአንዳንድ ጥቃቶችን እንዲታደጉ እናደርጋለን ማለት ነው።
ዶክተር ሰለሞን እንግዲህ ቀደም ብለው በአማራ ክልል በኩል በተለይ በጎንደርና በወሎ በኩል ሰብአዊ ድጋፍ የሚሰጡ የእናንተ ማህበር አባላትና መኪኖች እንደተሰማሩ ነግረውኛል። በትግራይ ክልል በኩልስ ምን አይነት ድጋፎችን ለማድረግ ታቅደዋል? የትግራይ ክልልን ድንበር አልፋችሁ ወይም በትግራይ ክልል በኩልም ተሻግራችሁ ድጋፍ የምትሰጡበትን ፈቃድ አግኝታችኋል ወይ? ትግራይ ክልል ውስጥ የሚንቀሳቀሰው ቅርንጫፋችሁስ መሰል ድጋፎችን ለመስጠት ምን ያክል ዝግጁ ነው? ምን ያክልስ የሚያሰራው አይነት ሁኔታ ተፈጥሮለታል?
ትግራይ ውስጥም እንደዚሁ አሉ። ወደ 100 የሚሆኑ አምቡላንሶች አሉ፣ በጎ ፈቃደኞችም አሉ፣ ቅርንጫፍ ጽሕፈት ቤትም አለ። ግን አሁን ግንኙነት የለንም፣ ግንኙነት ተቋርጧል። ነገር ግን ያው እንደ አሰራር፣ እንደ ዝግጅት፣ እንደ ቅድመ ዝግጅት፣ እንደ መርሆች እዛ ያለው ቅርንጫፋችን እነዚህን አሁን የምንሰራቸውን አይነት በሰሜን ጎንደርም በወሎ በሌሎች አካባቢ በነገራችን ላይ በጉሊሶ ላይም ያው ከፓርትነሮች ጋር የሚያገኛቸው ወደ 200 የሚሆኑ ሰዎች የሚያገለግል ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች ልከናል። ጉሊሶ ማለት ነው። እንደነዚህ አይነት ስራዎች የሚታወቁ ስራዎቻችን ናቸው። ግንኙነትም ባይኖረን በእንደዚህ አይነት ስራ ላይ ይሰማራል የሚል እምነት አለን። ዋና ገለልተኛ ስራዎችንም እንዲሰሩ እንግዲህ ያ መግለጫ እንግዲህ ሁሌ ለዛም ያገለግላል ማለት ነው፣ ተደራሽ ከሆነ እዛ ድረስ።
ዶክተር ሰለሞን አሊ የኢትዮጵያ ቀይ መስቀል ማህበር የህዝብ ግንኙነት ኃላፊ፣ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
ለሁላችንም
ሀብታሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በሶማሌ ክልል 11 ዞኖችና 6ቱ የከተማ አስተዳደሮች ውስጥ ዛሬ ሰልፍ ተካሂዷል ተብሏል። ህወሓት በሰሜን እዝ ላይ ፈጽሞታል የተባለውን ጥቃት ለማውገዝ ሰልፍ መካሄዱን ያደረሰን ዘጋቢያችን አዲስ ቸኮል በምስራቅ ሐረርጌ 3 ወረዳዎችም ተመሳሳይ ሰልፍ መካሄዱን በተከታዩ ዘገባ ያስደምጠናል።
ሰልፉ ህወሓትን የሚቃወም እንደሆነ ነው የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊዋ ወይዘሮ ሂቡ አህመድ የሚናገሩት።
የሰልፉ ዋና ዓላማ አንደኛ የቲፒኤልኤፍ በመከላከያ ሰራዊት ሰሜን እዝ ላይ የወሰዱትን አጸያፊና አስደንጋጭ ማውገዝ ነበረ ዋነኛው ዓላማ። ሁለተኛ ያው እንደ ሶማሌ ክልል ህዝብ እኛ ምናምነው የተለየ ሁኔታ የህወሓት ጽንፈኞች እኛ ላይ ያደረሱት ብዙ በደሎች አሉ። በባህላችን በሃይማኖታችን እና በማንነታችን ተገናርገው እንደዚሁም ንብረታችንን ዘርፈውታል። የሴቶች የተደፈሩበት፣ ሽማግሌዎች የተገደሉበት፣ ሰው በጅምላ የተጨፈጨፈበትና ከነ ህይወቱ በተቀበረበት ጊዜ ነው ያሳለፍነው። ይህንን ጊዜ ዋነኛ ተጠያቂ የሆኑት አመራሮችና የቲፒኤልኤፍ ጀነራሎች ነበሩ። እነዚህ በህዝባችን ጥያቄ መሰረት ወደ ህግ እንዲቀርቡልን ላኪያ ሰራዊት ያነሳውን እርምጃ እየደገፍ ልክ ተልኳቸውን ሲጨርሱ ደግሞ እነዚህን በህግ እንዲያቀርቡልን የምንጠይቅበት ሰልፍ ነበር።
በቀደሙት አመታት ለእስር ድብደባና እንግልት ተዳርገው የነበሩ የሃይማኖት አባቶች፣ ሴቶችና ሌሎችም የህብረተሰብ ክፍሎች በወቅቱ ንግግር ማድረጋቸውን ወይዘሮ ሄቦ ገልጸዋል። በስፍራው የተገኙት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድም በህወሓት ቡድን ላይ የተወሰደ ነው ያሉትን እርምጃ እንደሚደግፉ አስታውቀዋል።
የህወሓት ቡድን እኔ ከሞትኩ ሰብአ ይልቃል በሚል ፈሊጥ ለ27 አመታት ሀገራችን ህዝቦች ሲያጋድ ከቆየ በኋላ ስልጣን እንዴት አጣለሁ በማለት በማይሆን የበላይነት ስሜት እኛ ብቻ ነን መምራት የምንችለው፣ እኛ ብቻ ነን ማስተዳደር የምንችለው በሚል ፈሊጥ ስልጣን ካጣ ወዲህ ህዝቡ እንዳይረጋጋ፣ ሰዎች በዘርና በሃይማኖት እንዲጋጩ እንዲጋደሉ እየሰራ ነበር። መጨረሻ ላይ አሁን ያየነው በጣም አሳዛኝ ክህደት በመከላከያ ሰራዊት ላይ ፈጽሟል። ይህን ለመቃወም የወጣው ጅጋ ህዝብ የህወሓትን የ27 ዓመት ግፍ በሶማሌ ክልል ላይ ያካሄደውን በዚህ መደምደሙ ምንም ተጠያቂነት እንደማይሰማው ስለሚያሳይ የመከላከያ ሰራዊት የሚያደርገውን ተጋድሎ እንደግፋለን። የፌዴራል መንግስት በህወሓት ላይ የወሰደ ያለውን የህግ ማስከበር ስራ በሙሉ ልብ እንደግፋለን።
በተመሳሳይ በምስራቅ ሐረርጌ ዞን በጎሮ ጉቱ፣ ሜታና ጉርሱም ወረዳዎች የህወሓት ቡድንን የሚያወግዝ ሰልፍ የተካሄደ ሲሆን ከ150 በላይ ሰንጋበሬዎችም ለመከላከያ ስጦታ መቅረባቸውን የዞኑ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኑሬ መሐመድ በተለይ ለቪዮ አስታውቀዋል። የደም ልገሳም እየተደረገ መሆኑ ነው አቶ ኑሬ አክለው የገለጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በተያያዘም ተመሳሳይ ዓላማ ያላቸው ሰልፎች በሲዳማ ክልል ሐዋሳ ከተማ፣ በአፋር ብሔራዊ ክልላዊ መንግስትና በኦሮሚያ ክልል ከተሞች ተደርገዋል ይለናል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ። ተጨማሪ ዘገባ አለው።
ዛሬ በሐዋሳ ከተማ ተካሄደውና ቁጥራቸው የበዙ ሰልፈኞች በአደባባይ የተገኙበት ሰልፍ ሁለት ዓላማ ያለው ሲሆን በኢትዮጵያ መከላከያ ሰራዊት ላይ በህወሓት የተፈጸመውን ጥቃት ማውገዝና ጥቃቱን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ መደገፍ መሆኑ ተገልጧል።
ህግ የማስከበር ተግባርን
በሰልፉ የሐዋሳ ከተማ ነዋሪዎችና ከሲዳማ ክልል ወረዳዎች የመጡ ሰዎች ተገኙ ሲሆን ሲዳማዎች የወደዱትን በሚያወድሱበትና የጠሉትን በሚነቅፉበት በሲዳማ ሀገር ሽማግሌዎች በሚከወን ቀይጣላ በተሰኘ ባህላዊ ስርዓት ታጀበ ነበር። የሐዋሳ ከተማ ነዋሪ ወይዘሮ ዘውሪቱ ቦጋሌ ለድጋፍና ለተቃውሞ በአደባባይ ከወጡ ሰልፈኞች ውስጥ አንዱ ሲሆኑ የተሰማቸውና ቢደረግ ብሎ የሚያስቡትን ለቪኦኤ ተናግሯል።
በህወሓት የተመራው ኃይል በመከላከያ ሰራዊታችን ላይ የከፈተውን ያጠቃው ጥቃት በማውገዝ ነው የወጣው። እኔም ደግሞ ከመንግስት ጎን በመቆም ድጋፍ ለመስጠት እዚህ ቦታ የተገኘው።
በኢትዮጵያ ህልውና ላይ ተደራደሩ የሚሉ አካላትን ሀሳብ አልቀበልም፣ ነገር ግን ወንጀለኞችን ለመያዝ በሚደረገው ሂደት ውስጥ ንጹሐን ሰለባ መሆን የለባቸውም ብዬ አምናለሁኝ ብለዋል።
የተወጋችው ኢትዮጵያ ነች። ጉዳት የደረሰባት ኢትዮጵያ ነች። መከላከያ ሰራዊት ማለት ኢትዮጵያ ህልውና ነው የተነካው።
ከሰልፈኞቹ መካከል አቶ ሽታ የኪያም አገር በሁለት መንግስት አይመራም ሲሉ ተናግረዋል።
ኢትዮጵያ መንግስት እየወሰደ ያለው ትክክለኛ አቋም ነው የምለው። ዲሞክራሲ አለ በሀገራችን። ተወያይተን መፍታት ሲገባል ወደ ጦርነት መግባት የለባቸው፣ መወያየት አለባቸው። በየጠረፍ ጦርነት መግባት እንዳለ ህግ አልገዛ ማለቱ አግባብ አይደለም የምለው ነው አቋም ያለኝ።
አገር በሚጠብቅ የአገር መከላከያ ሰራዊት ላይ የተፈጸመው ጥቃት በፍጹም ተቀባይነት የሌለውና ህዝቡን ያሳዘነ ድርጊት መሆኑን የተናገረው ደግሞ አቶ አዳን አሸናፊ ናቸው። ከራስ ወገን እንደዚህ አይነት የጥቃት ዜና መስማት ያማል ነው ያሉት።
ሀገራችን እየጠበቀ ረጅም ዓመታትን የቆየ ሰራዊት ላይ የተደረገው ህገወጥ ድርጊት እና ጭፍጨፋ ትክክል እንዳልሆነ ያው ሲዳማ ብሔራዊ ክልላዊ መንግስት ህዝብ እንደ ህዝብ ዛሬ በነቅስ ወጥቶ ያወገዘ ያለበት አግባብ ነው ያለው። ተገቢ አይደለም።
ህወሓት በመከላከያ ሰራዊት ላይ የፈጸመውን ጥቃት እናወግዛለን። መንግስት በቡድኑ ላይ ህግ ለማስከበር እየወሰደ ያለውን እርምጃም እንደግፋለን። መስዋዕትነታችሁ ለሀገር ክብርና ለአንድነታችን በመሆኑ መቼም አንዘነጋችሁም። ሀገራችን ኢትዮጵያ በእናጡት ነካሾች አትፈርስም የሚሉና ሌሎችም ቁጥራቸው እጅግ የበዙ መፈክሮች የታዩ ሲሆን አብዛኛዎቹ ለመንግስት ያላቸውን ድጋፍ የሚገልጡና በመከላከያ ሰራዊት ላይ የተፈጸመውን ጥቃት የሚያወግዙ ነበር። በሰልፉ ላይ የተገኙት የሲዳማ ክልል ፕሬዚዳንት አቶ ደሳሌ ዳሞም ኢትዮጵያ በብዙ ፈተናዎች ውስጥ ያለፈች፣ ዛሬ ላይ የደረሰች የማትፈርስ ጠንካራ ሉዓላዊት ሀገር ነች ብሏል።
ከጠላት ጋር ተባብረው እንደሚሰሩ በገለጹት መሰረት የብሔር ብሔረሰቦች ተምሳሌት የሆነውን የመከላከያ ሰራዊታችንን በምሽት በማጥቃት የመደምሰስ ሙከራ አድርገዋል። ደግናው ሰራዊታችን ጠንካራ መከላከል ያደረገ ቢሆንም ይቅር የማይባልላቸው አሳፋሪ ተግባር ፈጽመዋል። መንግስት እስካሁን ችግሩን በሰላማዊ መንገድ በውይይትና በድርድር ለመፍታት ያደረጋቸው ጥረቶች የሚደነቁ ቢሆኑም በጽንፈኛ ቡድን ተቀባይነት አጥተው በመክሸፋቸው ይልቁን እኩይ ተግባራቸውን ተጠናክረው የብዙ ሰው ሕይወት እንዲጠፋ በር የከፈቱ በመሆናቸው በማደናገሪያ እንዲደራደር ጥሪ የተጀመረው ሕግ የማስከበር ሀገር የማዳን ዘመቻ ላፍታም እንዳይቆም እንጠይቃለን።
የሕግ በላይነት ተረጋግጦ ሰላም እንዲሰፍን ከመንግስት ጎን በመቆም መከላከያ ሰራዊትን በሚያስፈልገው ሁሉ ለመደገፍና ለማጠናከር የሲዳማ ብሔራዊ ክልላዊ መንግስትና ህዝቡ ዝግጁ መሆኑን አስታውቀዋል። ሐዋሳ ከተማ ተካሄደው ሰልፍ ከተለያዩ አቅጣጫዎች ወደ መስቀል አደባባይ በማቅናት ተደረገ ሲሆን ያሊንከን ተፈጽሟል። በተመሳሳይ ሰላማዊ ሰልፎቹ በኦሮሚያ ክልል በጅማ፣ በአጋሮ፣ በበደሌ፣ በምስራቅ ሐረርጌ፣ በአርሲ ዞኖችና በአፋር ብሔራዊ ክልላዊ መንግስት ሰመራ ከተማ እንዲሁም በሌሎችም አካባቢዎች የተካሄደ ሲሆን በሰላም ተጠናቋል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በጅማ ከተማ የህወሓትን ተልዕኮ ለማስፈጸም ሲንቀሳቀሱ ነበሩ የተባሉ 26 ግለሰቦች ታሰሩ ሲሉ የከተማው ከንቲባ አስታወቁ። ከንቲባው አቶ ትጃኒ ናስር ለእኩይ ተግባር የሚጠቀሙት የጦር መሳሪያዎችና ከ700,000 ብር በላይ የሚመነዘር የውጭ ሀገር ገንዘብም ተይዟል ብለዋል። ናኮር መልካ ተጨማሪ አለው።
ባለፈው ሳምንት በፌዴራል መንግስትና በህወሓት መካከል የተፈጠረውን ግጭት ተከትሎ በጅማ ከተማም ህገወጥ እንቅስቃሴ ሲያደርጉ የተያዙ ግለሰቦች አሉ ብለዋል የጅማ ከተማ ከንቲባ አቶ ትጃኒ ናስር።
በብሔር በመለየት እዛ ያደረጉትን ተገን በማድረግ ታላቂያቸውን ደግሞ እንደ ሌላ ዞን እርምጃ ወሰዱ። ጅማ ላይ ይላኩና በተለይ ሸኔጋና አቤንም ተያይዞ ወደዚህ እርምጃ እንዲወሰድ ወደ ከተማችን ይላኩ አሉ። አንዳንድ ጊዜ ቦምብ በመወርወር ሚሊሻችንን ላይ ጉዳት አድርሰዋሉ። ወንጀለኞች ከነ ዶክመንታቸው ነው የተያዙ። በተጨባጭ ክላሽ፣ ሽጉጥና ብር እንዲሁም ደግሞ የራሳቸውን እቅድ ይዞ የሚንቀሳቀሱ ሰዎች ስለሆኑ በተጨባጭ ወደ 26 ሰው ነው። ከዛ ውስጥ ግን ፖሊሶች ሁሉም ነገር አጣርተው በህገ መንግስታችን ወደ ህግ የሚያቀርቡ ነው። እሱን ህግ አካሎች ሲያጣሩ ደግሞ እሱን ሪፖርት እናደርጋለን።
የአብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ፓርቲያቸው በጅማ ከተማ ጽህፈት ቤት እንደሌለው ገልጸው የከንቲባውን ክስ በተመለከተ መረጃ የለንም ብለዋል።
ምንድን ነው ተደጋጋሚ ኦሮሚያ ክልል ውስጥ ያየ ነው። አማራውን ለይቶ የሚያጠቃ ጽንፈኛ ኃይል ይንቀሳቀሳል። መስተዳድሮቹም አመራሮቹም መንግስትን እየያዘ እርምጃ እየወሰደ እንደሆነ ነው የሚታወቀው እና ራሱን የሚከላከለውን ወይም መደበኛ መብቱን የሚጠቀመውን አማራ ለማሸማቀቅ መደበኛውን አማራ አብን የሚል ስም በመስጠት የሚደረግ እንቅስቃሴ ነው። በተለያዩ ቦታዎች የተለመደ ነው።
መንግስት ኦነግ ሸኔ ከሚላቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ነን ከሚሉ ምዕራብ ዞን ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጅማ ከንቲባ አቶ ትጃኒ ከአንድ ግለሰብ ቤት ግምቱ ከ700,000 ብር በላይ የሚሆን የውጭ ሀገር ገንዘብም ይዘናል ብለዋል። የተለያዩ የጦር መሳሪያዎችንም በአንድ ሳምንት ውስጥ መያዛቸውን ገልጸዋል።
የጅማ ህዝብ ሰላም ነው ፈልገው ከድሮ ጀምሮ የጅማ ህዝብ እነዚህ ወንጀለኞችን በማጋለጥ ሽጉጦች፣ ክላሾች፣ የውጊያ መነጽሮችን ጭምር የቲፒኤልኤፍ ተላላኪ ከዛ መልፎ በብር የተደገፈ ዶላር 700 የሚሆን ዶላር ከነሽጉጣቸው የተያዙበት እና እንዲሁም እነዚህ ሰዎች በቁጥጥር ስር ውለዋል። ከተማ ከተማ ራሱን ከቤታ ጋር ከዘዳይቶ
እያጋለጠን ራሱን እየጠበቀ ያለ ህዝብ ነው። በዚህ አጋጣሚ የጅማ ህዝብን ማመስገን እፈልጋለሁ።
የጅማ ፖሊስ አዛዥ ኢንስፔክተር አንተነ ጌታነ ባለፉት 7 ቀናት ህገወጥ የሆኑ 5 ጠመንጃ 12 የተለያዩ አይነት ሽጉጦችና የጦር ሜዳ መነጽሮች እንዲሁም የተለያዩ ጥይቶች መያዛቸውን ገልጸዋል። በጅማ ከተማ ያለው እስራት ብሔርን እንዲሁም የመጡበትን ዞን መታወቂያ ለይቶ እየተካሄደ ነው ለሚለው ተችትም የወንጀል ድርጊት ብሔርና ዞን የለውም ሲሉ አስተባብለዋል። ከንቲባው
ወንጀለኛ ክልል ወይም ደግሞ ዞንን ወይም ደግሞ ብሔርን አይለይም ይመስላል። ወንጀለኛ ነው። ቦምብ ይዞ የውጊያ መነጽርና ክላሽና ሽጉጥ ይዞ የተገኘ ዶራል ሰውን በማታለል ሽብር ለመፍጠር የተዘጋጀ ዞንን አይለይም። እኛ ተጨባጭ ያልነው ጅማ ወይም ሀረር ወይ ወለጋ ወይም ብሔር አይደለም ወይም በእምነት አይደለም፣ ወንጀለኛውን ብቻ ነው ያልነው። ወንጀለኛ ስንል ግን መሳሪያ ጋር ነው ያልነው እንጂ በግምት አይደለም። ይሆናል ብለናል ያልነው ቦምብ ወርውሮ ምልሻችን ገለዋለሁ።
የጅማ ከተማ ፍጹም መረጋጋት ውስጥ ትገኛለች ሲሉም ገልጸዋል አቶ ትጃኒ። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው አመስግነን ወደ ተከታዩ ዘገባ ስናልፍ ከህወሓት ተልዕኮ ወስደው በሲዳማ ክልልና ሐዋሳ ከተማ የሽብር ጥቃት ለመፈጸም ሲንቀሳቀሱ የነበሩ 5 የኦነግ ሸኔ አባላትና 20 የህወሓት ምልምሎች በቁጥጥር ስር መዋላቸውን የክልሉ ሰላምና ጸጥታ ቢሮ አስታወቀ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ያስደምጠናል።
የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ጢሞቶስ የጥፋት ቡድን ካሉት ህወሓት ተልዕኮ ተቀብሎ በክልሉ በተለይም በሐዋሳ ከተማ ውስጥ የብሔር ግጭትን መቀስቀስ ወጣቶች ሲመለምሉ ነበሩ ብለዋል።
እዚህ ከተማ 25 ተጠርጣሪዎች በቁጥጥር ስር አውለናል። እነዚህ ተጠርጣሪዎች ከተለያዩ አካባቢዎች ስምሪት ተሰጥቷቸው እዚህ ከተማ በህዝብ ላይ ጥቃት ለመፈጸም ሲዘጋጁ ተይዟሉ። ከነዚህ ውስጥ 5ቱ የኦነግ የሸኔ አባላት ናቸው። ሌሎቻቸው ከወያኔ ተልዕኮ በመቀበል እዚህ ከተማ ወጣት ለማደራጀት እንቅስቃሴ ውስጥ የተሳተፉ ናቸው። ሌሎቻቸው ቀጥታ ከመቀሌ እዚህ ስምሪት ወስዶ መጥቶ በከተማ ውስጥ የተለያዩ ሰርቪላንስና ጥቃት የሚፈጸምባቸው ኤሪያዎች ሲለዩ በቁጥጥር ስር የዋሉ ናቸው።
ጥፋት ለመፈጸም ሲንቀሳቀሱ ከተያዙ ግለሰቦች በተጨማሪ ህገ ወጥ የጦር መሳሪያ፣ ሐሰተኛ የብር ኖቶች፣ የተለያዩ የኮንትሮባንድ እቃዎችና በህገ ወጥ መንገድ ሲዘዋወር የነበረ ከ82 በርሜል በላይ ነዳጅ መያዛቸውን ያብራሩት ደግሞ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር መሳፍንት ሙሉጌታ ናቸው።
12 ክላሽ የተያዘበት ሁኔታዎች አሉ። በተለያዩ ፍተሻው ስናደርግ 3 ችኮዝ መሳሪያ፣ 1 ኤምኬ፣ 1 ድሞፍተር፣ 8 የተለያዩ ሽጉጥ መሳሪያዎች የተያዙበትና 18 የሽጉጥ ጥይቶችና 94 የክላሽ ጥይቶች የተለያዩ ጥይቶች ተይዘው በቁጥጥር ስር ውለው ግለሰቦቹ ምርመራ እየተጣራባቸው ያለበት ሁኔታዎች አሉ። ከዚህ ከህገወጥ ቡድኑ ስንቀሳቀስባቸው አንድ አላማ ብቻ አይደለም ይዞ የምንቀሳቀሰው፣ የተለያዩ አላማዎችን ሀገር ለማፍረስ በሚያደርገው ጥረት አንዱ ህገወጥ የገንዘብ ኖቶች ናቸው። በክልላችን ወደ 37,000 የሐሰተኛ ብር ኖቶች በቁጥጥር ስር ውለዋል።
አቶ ለማየሁ እንዳሉት በሲዳማ ክልል ፕሬዝዳንት በአቶ ደስታ ሌዳሞ የሚመራ ከሀገር መከላከያ ሰራዊት፣ ከክልሉ ጸጥታ አካላት፣ ከፌደራል ፖሊስና ከብሔራዊ መረጃና ደህንነት አገልግሎት የተውጣጡ አካላትን ያቀፈ የአብይ ኮማንድ ፖስት የተቋቋመ ሲሆን ህገወጥ እንቅስቃሴዎችን ለመግታት የተቀናጀ ክትትልና ቁጥጥር ያደርጋል ብለዋል። አቶ አለማየሁ ተያዥ ወንጀሎችም በከተማው ሲሰሩ የነበሩ ግለሰቦች በድንገተኛ ቁጥጥር መያዛቸውን ተናግሯል።
15 ሚሊዮን ብር የሚገመት የተለያዩ የኮንትሮባንድ እቃዎች፣ 14 ኪሎ ግራም የሚመዝን ጋንጃና ሐሽሽ፣ የተለያዩ የወርቅ እና የማዕድን ግብአቶችንም በተደረገው ድንገተኛ ፍተሻ ቁጥጥር ስር ያለበት ሁኔታ ነው ያለው።
ከዚህ በተጨማሪ በሞተር ብስክሌትና በባለ 3 እግር ተሽከርካሪዎች ላይ የሰዓት እላፊ ገደብ መጣሉም ታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ኮቪድ-19 የዓለምን ኢኮኖሚ ባወደመበት በአሁኑ ወቅት በዓለም ዙሪያ የረሃብ ሁኔታ ከፍተኛ ደረጃ ላይ ደርሷል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በከፍተኛ የምግብ እጥረት ምክንያት በሚሊዮኖች የሚቆጠሩ ሰዎች ቤተሰቦቻቸውን ለመመገብ ሲሉ ለፍልሰት መዳረጋቸውን የዓለም የምግብ ፕሮግራምና ዓለም አቀፍ የፍልሰት ድርጅት ገልጸዋል። የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ የላከችው ዘገባ አለ፣ አዳነች ፍሳሐዬ ታቀርባለች።
በተለይም አደጋ ላይ ያሉት ማህበረሰቦች ግጭትና የተፈጥሮ አደጋ ባለባቸው አካባቢዎች የሚኖሩት ናቸው። የዓለም የምግብ ፕሮግራምና ዓለም አቀፍ የፍልሰት ድርጅት ያወጣው ዘገባ እንደሚለው የኮቪድ-19 መዛመትን ለመከላከል የተወሰዱት እርምጃዎች በሰዎች ከቦታ ቦታ መንቀሳቀስ ላይ ትልቅ ገደብ አስከትሏል። የዓለም የምግብ ፕሮግራም በገለጸው መሰረት ከፍተኛ የምግብ እጥረት የገጠማቸው ሰዎች ብዛት ዓለም አቀፉ ወረርሽኝ ከመግባቱ በፊት ከነበረው በ80% ጨምሯል። ከ149 ሚሊዮን ወደ 270 ሚሊዮን ከፍ ማለቱን ነው ዘገባው የገለጸው። ዓለም አቀፍ የምግብ ፕሮግራምና የፍልሰተኞች ድርጅት ያወጡት ዘገባ በዓለም ዙሪያ ካሉት 164 ሚሊዮን ፍልሰተኛ ሰራተኞች በቫይረስ መዛመት ምክንያት በተለይም ክፉኛ የተጎዱት ኦፊሴላዊ ባልሆነ የስራ ዘርፍ የተሰማሩት ናቸው ይላል። የዓለም አቀፍ የፍልሰት ድርጅት ቃል አቀባይ አንጀላ ዌልስ በተለይም ተጋላጭ የሆኑት አነስተኛ ክፍያ የሚያገኙት ማህበረሰባዊ ዋስትና የሌላቸው በጊዜያዊ ስራ የተሰማሩት ናቸው ይላሉ።
More than 94,000 travel restrictions in over 220 countries, territories, or areas put in place to contain the spread of the disease.
ከ94,000 በላይ የሚሆኑ የጉዞ እገዳዎች በ220 ሀገሮች፣ ግዛቶች ወይም አካባቢዎች ተደንግገዋል። እነዚህ ኮቪድ-19ን ለመቆጣጠር የተደረጉት እገዳዎች ሰዎች እንደ ልብ ተንቀሳቅሰው በመስራት ምግብና ሌሎች መሰረታዊ አስፈላጊነት ያላቸው ነገሮችን ለማግኘት የሚችልበትን እድል አጥብበዋል። ፍልሰተኞቹ ዘላቂ ገቢ ካላገኙ ወደ ሀገራቸው ለመመለስ ይገደዱና ከውጭ ይላክ የነበረው ገንዘብ ይቀንሳል ማለት ነው።
ዘገባው እንደሚለው በውጭ ሀገራት የሚኖሩት ሰዎች ወደ ቤተሰቦቻቸው የሚልኩት ገንዘብ በዓለም ደረጃ 800 ሚሊዮን ለሚሆኑ ሰዎች ወይም ለእያንዳንዳቸው 9 ሰዎች አንድ ሰው ወሳኝ የኑሮ ምንጭ ነው። በያዝነው ዓመት ከውጭ ሀገራት የሚላከው ገንዘብ መጠን በ14% ይቀንሳል ተብሎ ይጠበቃል። በዓለም ዙሪያ ካሉት ፍልሰተኞች ወደ ሀገር የሚላከው ገንዘብ ቤተሰቦችን በመርዳት ተግባር ወሳኝ ሚና እንደሚጫወት የዓለም የምግብ ፕሮግራም ቃል አቀባይ ታምሰን ፌሪ አስገንዝበዋል። እንዲህ አይነቱ የገቢ ምንጭ ከታጣ የረሃብ ሁኔታ ሊጨምር እንደሚችል ፌሪ ገልጸዋል።
Based on our analysis, WFP has projected that the remittance losses alone could leave an additional 33 million people at risk of
ባደረግነው ጥናት መሰረት በውጭ ሀገራት ያሉት ፍልሰተኞች ወደ አገሮቻቸው የሚልኩት ገንዘብ ከቀረ ጥናቱ በተካሄደባቸው 79 አገሮች ብቻ 33 ሚሊዮን የሚሆኑ ተጨማሪ ሰዎች በረሃብ አደጋ ላይ ሊወድቁ እንደሚችሉ የዓለም የምግብ ድርጅት ገምግሟል። ከእያንዳንዱ 5 ቤተሰብ አንድ ሰው ከውጭ የሚላከውን ገንዘብ ምግብ ለመግዛት እንደሚጠቀምበት መስሪያ ቤቶቻችን ገልጸውልናል።
ዓለም አቀፍ ማህበረሰብ ኮቪድ-19 ዓለም አቀፍ ወረርሽኝ ባስከተለው የኢኮኖሚ ድቀት ምክንያት ህይወታቸውን ለማትረፍ እየታገሉ ያሉትን በመቶዎች ሚሊዮኖች የሚቆጠሩ ሰዎችን እንዲረዳ የዓለም የምግብ ፕሮግራምና ዓለም አቀፍ የፍልሰት ድርጅት ጥሪ አቅርበዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ሰለሞን አባተን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የምዕራብ ወለጋ ዞን አስተዳደር በባለፈው ሳምንት የጉሊሶ ጥቃት ከቤት ንብረታቸው ለተፈናቀሉ ዜጎች ድጋፍ እያደረገ መሆኑን ገለጸ። የዞኑ ዋና አስተዳዳሪ አቶ ኤልያስ ኡመታ ጥቃቱን የፈጸሙት የኦነግ ሸኔ አባላት ላይም እርምጃ ወስደናል ብለዋል። ተሸማቂ ቡድኑ ለማረጋጋት ያደረግነው ሙከራ አልተሳካም። በርምጃው የተገደሉትን ከመግለጽ የተቆጠቡት አስተዳዳሪው 45 የኦነግ ሸኔ አባላትን በቁጥጥር ስር አውለናል ሲሉ ገልጸዋል። የኦሮሚያ ፖሊስ ጄኔራል ኮሚሽነር አራርሳ መርዳሳ ባለፈው ቅዳሜ 24 የኦነግ ሸኔ አባላትን በመዕራብ ወለጋ ደምስሰናል ሲሉ መግለጫ ሰጥተው ነበር። ናኮር መልካ ተጨማሪ ዘገባ ይዟል።
የነቀምቴ ከተማ ነዋሪው አቶ ጋሩማ ተሰማ በመዕራብ ወለጋ ጉሊሶ የሚገኙትን ቤተሰቦቻቸውን በስልክ ለማግኘት እንዳልቻሉ ገልጸዋል። የስልክ አገልግሎቱ ከዚህ ቀደምም ከስድስት ወራት በፊት ተቋርጦ ነበር። መንግስት በአካባቢው የሚንቀሳቀሱ ሸማቂዎች ላይ እርምጃ ለመውሰድ አገልግሎቱን አቋርጦ ስለነበር አሁንም በዚያ ምክንያት የተቋረጠ መስሎኝ ስለ ቤተሰቦቼ ደህንነት ተጨንቄያለሁ ብለዋል አቶ ጋሩማ። የስልክና ኢንተርኔት አገልግሎቱ በምዕራብ ወለጋ ላሉ አሳቢ፣ አይራ፣ ጉሊሶ፣ ነጆ፣ መነሲቡ፣ ቂልጡካራ፣ ቦጂ ድርመጂና ቤጊ እንዲሁም በቄለም ወለጋ ደምቢዶሎ፣ ጊዳሚና አንፊሎ የተቋረጠ መሆኑን ስልክ በመደወል ባለመስራቱ አረጋግጫለሁ። የኢትዮ ቴሌኮም ምዕራብ ቀጠና ኃላፊ እንዲሁም የኢትዮ ቴሌኮም ከፍተኛ አመራሮች ስልክ ባለማንሳታቸው በዚህ ጉዳይ ዙሪያ ለጊዜው ምላሽ ማግኘት አልተቻለም። ነገር ግን የኢትዮ ቴሌኮም የምዕራብ ቀጠና ኃላፊው አቶ ሙላቱ ጉደታ ትናንት ለቢቢሲ አፋን ኦሮሞ ክፍል በሰጡት ምላሽ በተጠቀሱት አንዳንድ ስፍራዎች ከጥቅምት 25 2013 ዓ.ም ጀምሮ የሞባይልም ሆነ ኢንተርኔት አገልግሎት መቋረጡን ገልጸዋል። በአካባቢዎቹ የቴሌኮም አገልግሎቱ ለምን እንደተቋረጡ እንደማያውቁም አቶ ሙላቱ ገልጸዋል። አገልግሎቱን ለማቋረጥ እና ለማስጀመር ስልጣኑ አልተሰጠንም። የእኛ ኃላፊነት ለደንበኞች አገልግሎት መስጠት ነውም ብለዋል። አቶ ሙላቱ የሞባይል ስልክና ኢንተርኔት አገልግሎት መቋረጡን ለኢትዮ ቴሌኮም የበላይ አስተዳደር አስታውቀው ምላሽ እየጠበቁ እንደሆነም ጨምረው ተናግረዋል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ስለ አገልግሎቱ መቋረጥ መረጃ እንደሌላቸው ገልጸዋል። መንግስት በሸማቂዎቹ ላይ እርምጃ ለመውሰድ አገልግሎቱን የሚያቋርጥ ከሆነ ለህዝቡ ግልጽ አድርጎ ነውም ብለዋል።
በሀገራችን አጠቃላይ ሰላም እና ደህንነት የማስከበር ስራ በክልላችን ተግባራዊ እየተደረገ ነው ያለው የጥፋት ኃይሎች ኦሮሚያን የጥፋትና የግጭት ክልል በማድረግ የኦሮሞን ህዝብ በማሸበር በአካባቢው በሰላም ወጥቶ መግባት የማይችልበት ሁኔታ እየተፈጠረ ያለበት ከተሞች፣ ዞኖች እና አንዳንድ የመስኖ ቀበሌዎች አካባቢ የሚታየውን ችግር ሙሉ በሙሉ በማቅረብ ክልሉን ሰላማዊ ለማድረግ ህዝብን በማወያየትና በማስተባበር ህዝቡ የአካባቢውን ሰላምና ደህንነት እንዲያስከብር በዛ ላይ እየተሰራ ነው። በሌላ በኩል ደግሞ ሰላማዊ መንገድ የማይመርጡና ወደ ግጭት በማምራት በኃይል እርምጃ ወስደው አካባቢውን ለማሸበር የሚፈልጉ የሸማቂ ቡድን ኃይሎች እርምጃ ተወስዶ ከዚህ እኩይ ተግባራቸው እንዲታቀሙና የህዝቡ ሰላማዊ እንቅስቃሴው እንዲሰፍን የማድረግ ስራ እየተሰራ ነው ያለው። ስለዚህ የኢንተርኔትና የሞባይል መቋረጥ እኔ በዚህ ደረጃ መረጃ የተለየ ሁኔታ የሚገለጽ ከሆነ መንግስት ለህዝቡ ግልጽ አድርጎ የሚንቀሳቀስ ስለሆነ ከዚህ በፊትም ያንን ችግር ስትፈጠር እርምጃ ወስዶ ለማስተካከል ሲሞክር ያንን ህዝቡን አዌር አድርጎ እንዲያውቅ ተደርጎ የተገደበት ስለሆነ ይሄኛው ከዛ ጋር ይገናኛል አይገናኝም የሚለውን ሙሉ መረጃ የለኝም።
የክልሉ መንግስት ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ ላይ የኦሮሚያ ልዩ ኃይል ከሌሎች የክልሉ ጸጥታ አካላት ጋር በመሆን መንግስት ኦነግ ሸኔ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። በዚህ ዙሪያ ከሸማቂዎቹ ቃል አቀባይ ስልክ ስለማይሰራ ምላሽ ማግኘት አልተቻለም። ከዚህ ቀደም በምዕራብ ኦሮሚያ ታጥቀው በሚንቀሳቀሱ ሸማቂዎች ላይ መንግስት እርምጃ በወሰደበት ጊዜ የቴሌኮም አገልግሎት ለረዥም ጊዜ ተቋርጦ እንደነበረ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ አሁን ውይይት አለን። አዲስ ክትባት ለኮቪድ-19 መከላከያ ዓለምን ክፉኛ ላስጨነቀውና የሰዎችን የኑሮ ዘይቤ በእጅጉ ለቀየረው የኮሮና ቫይረስ ወረርሽኝ ያልተገታ መዛመት ማቆሚያ ያበጅ ዘንድ ታላቅ ተስፋ ያሳደረ የመከላከያ ክትባት ነው። የዩናይትድ ስቴትሱ ግዙፍ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ ባዮቴክ የጋራ ምርመራ ውጤት የሆነው ይህ አዲስ የክትባት መድኃኒት በተለያዩ ሀገሮች በተመሳሳይ በመካሄድ ላይ ካሉና ከመጨረሻው የሙከራ ምዕራፍ ላይ ደርሷል ከተባሉ ከሌሎች 10 በላይ የክትባት መድኃኒቶች ውስጥ አንዱ ነው። በክትባቶች ፍቱንነት መመዘኛዎች እጅግ ከፍተኛ የሚሰኝ የ90% አመርቂነት እንዳለው የተነገረለት ይህ ክትባት በስራ ላይ ለመዋል የፈቃድ ሰጪውን የዩናይትድ ስቴትስን የምግብ የመድኃኒቶች አስተዳደር ይሁንታ በመጠባበቅ ላይ ነው። የክትባቱን ምንነት አሰራርና ጠባይ የጥናትና የምርምር ውጤቶቹን ክትባቱ ለህዝብ የሚዳረስበትን መንገድና እንዲሁም ሌሎችን ተስፋ የተጣለባቸውን የክትባት መድኃኒቶች በሚመለከት ጭብጦች ዙሪያ ለመወያየት አንድ የመድኃኒቶች ጉዳይ አዋቂ ጋብዘናል። ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበርም ናቸው። ፕሮፌሰር ብስራትን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም የውይይታቸውን የመጀመሪያ ክፍል ይዞ ቀርቧል።
ፕሮፌሰር ብስራት ኃይለ መስቀል ቤተኛችን ነዎት። በዚህ ፕሮግራማችን ደጋግመን በምንጋብዘው ጊዜ ባጭር ግብዣ ፈጥነው ይገኙልናል። እንኳን ደህና መጡ
አሉላ። እኔም በጣም አመሰግናለሁ።
መልካም ዜና የናፈቀን ዓለም ውስጥ ነው ያለነው። በተለያዩ ምክንያቶች የኮቪድ-19 ወረርሽኝ ፈተናዎችን ጨምሮ በተለያየ ቦታ የሚያሳስቡ ነገሮች በበዙበት በዚህ እኔና አርሶ በመኖርበት ዩናይትድ ስቴትስ ከ200,000 ሰው በላይ አልቋል ወይም በዚህ በሽታ ህይወቱን አጥቷል። ከሚሊዮን በላይ ለቫይረሱ መጋለጣቸው ይታወቃል። ቁጥሩ በሚያሰጋ ሁኔታ እያደገ ነው፣ ወደ 10 ሚሊዮን ባለም አቀፍ ደረጃ። ታዲያ መልካም ዜና ነው እና አሁን የተገናኘንበት ዛሬ የኮቪድ-19 ክትባት ተገኘ የሚለው የሰዓቱ ትልቁ ዜና ነው። የ90% ስኬት እንዳለው ተነግሯል። ይሄ 90% ከተጠበቀው በእጅጉ የላቀ መሆኑም ነው የተነገረው። ፕሮፌሰር ብስራት፣ በዚህ ብርቱ ፈተና ውስጥ የተገኘ ትልቅ ተስፋ ነው እና ምን ማለት ነው? የሚቀጥለውስ ምዕራፍ ምንድን ነው? የዩናይትድ ስቴትስ መድኃኒት ቁጥጥር ባለስልጣን የሚፈቅደው ፍቃድ አስቸኳይ ነው የተባለው። ለምንድን ነው የአስቸኳይ ፍቃድ ምንድን ነው ያላለቀው? ኢመርጀንሲ አፕሩቫል የተባለውን በአማርኛ በግርድፉ መመለሴ ነው። ምንድን ነው እንደው በጠቅላላው ቀጣዩ ምዕራፍ?
ይሄ ለብዙዎቻችን ምችም በጣም ኤክሳይቲንግ ነው። ብዙ ካምፓኒዎች ናቸው እዚህ ላይ እየሰሩ ያሉት። እንደውም በጣም የምንጠብቀው የሞደርና የሚባለውን ነበር። ከዛ በቅድሚያ የፋይዘር መጣ። ፋይዘር ፌስ 3 የሚባል ጥናት አለ። ወደ 44,000 ሰው ነው ኢንቮልቭ ያደረገው እዚህ ጥናት ውስጥ። ክትባቱ BNT162 ይባላል። 6 ሀገሮች ላይ ነው የተጠናው። አሜሪካ ሀገር ይፍ ነገር ዋናውን ሲደረግ እንጂ 6 ሀገሮች ናቸው በዚህ ላይ ኢንቮልቭ ያደረጉት። እና የተሰጣቸው ክትባቱ 2 ዶዝ ነው። መጀመሪያውን ይወስዱና ከዛ ከ3 ሳምንት በኋላ ሌላውን ይሰጣቸዋል ማለት ነው። እና ከዚህ ከ44,000 ሰዎች ውስጥ 94 ሰዎች ቫይረሱ ኢንፌክትድ ሆነዋል። እና ሲከፋፍሏቸው 90% ማለት ክትባቱ ከተወጉት ከአስሩ 9 አይዛቸውም፣ አንዱ ሰው ይይዘዋል። ባይወጉ ኖሮ ግን 10 ይይዛቸው ነበረ። ስለዚህ ክትባት በመስጠታችን ከ10 ሰው 9 ሰው አዳነ ማለት በጣም ትልቅ ነገር ነው። ምክንያቱም እነ ዶክተር ፋውቺ የመሳሰሉት FDA ራሱ ከ70% ካዳንክ፣ 7 ሰው ከ10 ሰው ካዳንክ በቂ ነው አፕሩቭ ለመደረግ ተሳካለት ነው የሚባለው። እና ይሄ ኤክስፔክትድ ከተደረገው በላይ ነው የወጣው። እና ለየት ያለ ቫክሲን ነው። ቫክሲኑ የሚለየው ክትባቱ የሚለየው ይቅርታ፣ ቫክሲን እና ክትባት እያልኩ ነው የማወራው። ክትባቱ የሚለየው ምንድን ነው? ኤምአርኤንኤ የሚባል ፕሮቲን አለ። እሱን ነው የሌሎቹ ክትባቶች ከራሱ ከጀርሙ ከቫይረሱ ወይ የተወሰነ ነገር ቆርጠው ወይ አዳክመውት ነው ያንን ነው የሚወጉን ሰውነታችን ለዛ ተከላካይ እንዲፈጠር። ይሄኛው ግን ፕሮቲን ስለሆነ በስህተት እንኳን ሰው ይሄንን ክትባት ቢወስድ ቫይረሱ የሚመጣበት አደጋ የለም። እና በሱ ምክንያት ነው ቶሎ እንዲፈጥን ያደረጉት። ሌላው ትልቁ ነገር ምንድን ነው? ኮሮና ቫይረስን እኮ ስናቅ ቆይተናል። ከ2002 ጀምሮ ስለ ኮሮና ቫይረስ እናውቃለን። ኮቪድ-19 ነው አዲስ እንጂ ስለ ኮሮና ጸባይ ስለምናቅ ከአሁን በፊትም ሪሰርቾች ይሰሩ ነበረ እና ኤምአርኤስ እና ኤስአርቱ ይሰሩ ስለነበረ አሁን ይሄ እንጂ በአንድ ዓመት በአጭር ጊዜ ሊፈጥን የቻለው ከዜሮ አይደለም የተጀመረው፣ ኦልሬዲ እውቀቱ ስለነበረን ነው። እና ይሄ በጣም ኤክሳይቲንግ ነው ለብዙ ሜዲካል ፊልዶች። በዚህ ደረጃ ላይ ነው ያለ ነው።
መልካም። የክትባቱን ፍቃድ በተለመደው መደበኛ ሳይሆን አሁንም በዚህ ደረጃም ሆነ የአስቸኳይ ፍቃድ ወይም ኤመርጀንሲ አፕሩቫል ተብሏል። ምንድን ነው ያላለቀው? ለምን አስቸኳይ ተባለ?
አስቸኳይ የተባለው አንደኛ ጥናቱ አላለቀም። ይሄ ኢንትሪም ሪፖርት ይባላል። ማዕከል ላይ የወጣ ሪፖርት ነው። በቂ ነበር ሲኖራቸው ያወጡት ነው እንጂ ገና ጥናቱ እየቀጠለ ነው። ሙሉውን ጨርሶ አላለቀም ማለት ነው። ሌላው ደግሞ ምንድን ነው? ክትባቱን ከወሰዱ በኋላ 6 ሳምንት መቆየት አለባቸው። ሰውነታችን ቀስ እያለ ነው ሪስፖንድ የሚያደርገው እና ያንን ለማድረግ ጊዜ ስለሚፈጅበት ሌላ 6 ሳምንት ቆይተን ነው ውጤቱን የምናውቀው። ሁለተኛ፣ ሶስተኛ በኖርማል ፕሮሰሱ ከሄደ ጥያቄው ወይም የሚያስፈልገው የሚሞላው የፎርም ብዛት ብዙ ስለሆነ ኤፍዲኤ ፈቃድ ለማግኘት ያንን ለማስጨረስ ያን ሁል ጊዜ ከፈጀ ይሄ የፐብሊክ ሄልዝ ኢመርጀንሲ ስለሆነ በዚህ በኢመርጀንሲ አፕላይ እንዲደረግ ተደርጓል። ከአሁን በፊት ነው አድርገናል። ለምሳሌ ኤች አይ ቪ መድኃኒት የመጣ ጊዜ የመጀመሪያው መድኃኒት እንደሱ ነው። ብዙዎቹ በኢመርጀንሲ የመጡ ናቸው። አሁን አንደኛውም እንደውም ፕሬዚዳንት ትራምፕ ሁሉ የወሰደው አንቲቦዲ ሞኖክሎናል አንቲቦዲ የሚባለው እንዲሁ በኢመርጀንሲ ነው የተፈቀደው እና ጥናቶቹ እስከሚያልቁ ድረስ ሰው ማለቅ የለበት። የተወሰነ ጥናት ካሳየ አፕሩቭ እናርገውና ፕሮሰሱ ይቀጥል። አለማድረግ አሁን 10 ሰው በበሽታው ከመያዝ 9ኙን የምናድን ከሆነ ፔፐር ወርኩ ይመጣል፣ ይስተካከላል፣ ከዛ ግን አፕሩቭ እናደርገው በሚል ነው ኢመርጀንሲ።
መልካም። እንደተባለው እንዲህ ያለ አመርቂ ውጤት ያሳየ የምርምር ውጤት በእርግጥም ካለው ፈተና አንጻር መፍጠኑን መረዳት አያዳግትም። ፕሮፌሰር ብስራት ምናልባትም ካነሱት የመጨረሻ ነጥብ የሚለጥቅ ጥያቄ ላንሳ። በጥናቱ የሚቀጥሉ ያልታወቁ ነገሮች እንዳሉ ተገልጸዋል። እነኚህ ያልታወቁ ነገሮች ውስጥ ይሄ ጥናት 44,000 ሰዎችን እንዳካተተ በስድስት ሀገሮች መካሄዱን ቀደም ብለው ጠቅሰዋል። ወረርሽኙ በእጅጉ የሚያጠቃቸው አረጋውያን ላይ የሚኖረው ተጽዕኖ ምን ሊሆን ይችላል የሚለው፣ በነፍሰ ጡር እናቶች ላይ ምን ሊያሳድር ይችላል፣ በህጻናት ላይ ገና መጀመሩን አንብቤያለሁ። እነማን ተካተቱ? እነማንስ አልተካተቱም? እስኪ ያልታወቁትን ምንም እንኳን ገና ወደፊት የሚመጡ ቢሆኑ ከወዲሁ መረዳት የምንችላቸውን አንዳንድ ነጥቦች ብርሃን ይፈንጥቁበት።
ጥሩ ነገር ነው የመጣኸው። አሁን የጠየካቸው ጥያቄዎች በሙሉ በሙሉ የሜዲካል ኮሚኒቲው እየጠየቀ ያለው ጥያቄ ነው። አንደኛ ሰውነታችን መከላከያ ከሰራ በኋላ ለምን ያህል ጊዜ ነው የሚቆየው? እስካሁን የምናውቀው ለ6 ሳምንት ነው። 6 ወር ይቆያል፣ 3 ወር ይቆያል፣ 1 ዓመት ይቆያል። አሁን አንዳንድ ክትባቶች እስከ 10 ዓመት የሚቆዩ አሉ። ለምሳሌ ቴታነስ የወሰድክ እንደሆነ በአስረኛው ዓመት ነው የሚያስፈልገው። አንዳንዱ
ሌላ አዲስ የሚያስፈልገው
ድጋሚ የሚያስፈልገው ሰውነታችን፣ ምክንያቱም አንዴ ሰውነታችን ያን ጦር መሳሪያ ካዘጋጀ በኋላ ሰውነታችን ያ ቫይረስ ካላገኘው እስከ መቼ ድረስ ነው ያንን ጦር አዘጋጅቶ የሚያስቀምጠው? ጊዜው ወሳኝ ነው። እሱ አይታወቅም። ሌላው ያልከው ምንድን ነው? እነማን ናቸው እነዚህ 44,000 ሰዎች ጥናት ውስጥ የገቡ? አልተናገሩም ካምፓኒው። 2 ካምፓኒዎች ናቸው፣ ፋይዘር እና ባዮንቴክ የሚባል። ባዮንቴክ ነው ቴክኖሎጂውን ዲቨሎፕ ያደረገው፣ ፋይዘር ነው ክሊኒካል ትራያሉን የሰራው። ሶ አልተናገሩም እነማን እንደሆኑ፣ ዲቴሉን አናውቀውም። ሶ ለወጣት ብቻ ነው የሚሰራው ለበሽተኞች ይሰራል የሚለው ጥያቄ ገና እንደተንጠለጠለ ነው። ሌላው ትልቁ ሰዎች እየጠበቁ የነበሩት ምንድን ነው? እኔ ክትባቱን ካገኘው ለሌላ ሰው አስተላልፋለሁ ወይ ከተከተብኩ በኋላ ነው ራሴን ብቻ ጠብቄ ነው ቁጭ የሚለው? ቫይረሱ እኔን አይጎዳኝ፣ ምክንያቱም መከላከያ አለኝ። ለሌላው ሰው አደገኛ ነኝ አይደለሁም የሚለው ነገር እሱም ጥያቄ ስቲል አልተመለሰም። ሌላ በሽታ ያላቸው ሰዎች ይህንን ቫክሲን ሲወስዱ ኦልሬዲ የሰውነት መከላከያቸው በጣም የማይሰራ ቀዘቀዘ በተለያየ በሽታ እንደ ሌላው ጠንካራ የሆነ መከላከያ ይፈጥራሉ አይፈጥራሉ? እነዚህ ሁሉ ጥያቄዎች ገና ናቸው፣ መልስ ያላገኘልን ናቸው።
መልካም። ያልተመለሱ ጥያቄዎች ፍለጋው ይቀጥላል። ምናልባት ሌላው ትልቁ ጥያቄ ይሄ ክትባት ከወጣም በኋላ እንዴት ይዳረሳል፣ ማ መቼ ያገኛል የሚለው ነው። በእርግጥ ጥናቱ የተመለከተው ለምሳሌ በነጮች ላይ ብቻ የተደረገ ጥናት ቢሆን ለጥቁሮች ይሰራል ወይ? ማንስ ከዚህ ተጠቃሚ መሆን ይችላል የሚለውን እንድናይ ይረዳል። እና ማ መቼ ያገኛል? የስርጭት ውስጥ መንገድ ምን ይመስሎታል?
አድማጮች፣ አሉላ ከፕሮፌሰር ብስራት ኃይለ መስቀል ጋር የጀመረው ውይይት አልተቋጨም። በመጨረሻ ክፍል ውይይታቸው መጨረሻ ላይ ለሰማነው ጥያቄና ለቀሪው በመጪው ሳምንት ፕሮግራማችን ይመለሳሉ። ለአሁኑ ግን እንግዳችንን ፕሮፌሰር ብስራትን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።